ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የቅዳሜ ምሽት ስርጭታችን ጀመረ። ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ዛሬ ቅዳሜ መስከረም 4 ቀን 2017 ዓመተ ምህረት ነው። እንኳን ለአዲሱ ዓመት አደረሳችሁ። ሳስተናግዳችሁ የማመሸው እንግዲህ ወሌ ነኝ። ፕሮግራሙን የምታቀናብርልን ብርሃን ኃይሉ። ዛሬ ምሽት የኢትዮጵያ ኦሎምፒክ ኮሚቴና ፕሬዝዳንቱ በሕገ ወጥ የሰዎች ዝውውር መከሰሳቸውን እየተመለከተ ጥንቅር ይዘናል። በአሜሪካው ምርጫ ደግሞ በምክትል ፕሬዝደንት ካማላ ሄሪስ እና በቀድሞው ፕሬዝደንት ዶናልድ ትራምፕ መካከል ባለፈው ማክሰኞ ስለተደረገው ፕሬዝደንታዊ ክርክርን በተመለከተ ትንተና ይኖረናል። እነዚህና ሌሎችንም ጥንቅሮች ይዘን ወደ እናንተ ቀርበናል። አሁን በቅድሚያ ወደ ዓለም ዜናው።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ኢትዮጵያ ከሶማሊላንድ ጋር በገባችው ውል ከቀጠለች ኢትዮጵያ ውስጥ የሚዋጉ አማጽያንን መደገፍ እጀምራለሁ ስትል ሶማሊያ አስጠነቀቀች። የኢትዮጵያ መንግስት ከሶማሊላንድ ጋር የተፈራረመውን ስምምነት ተግባራዊ ለማድረግ በያዘው ጥረት የሚገፋ ከሆነ ሀገራቸው ኢትዮጵያ ውስጥ በመዋጋት ላይ ያሉ አማጽያንን መደገፍ ትጀምራለች ሲሉ የሶማሊያው የውጭ ጉዳይ ሚኒስትር ተናገሩ። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሙአሊም ፊቂ ይህንን ያሉት ዩኒቨርሳል ከተሰኘ የሀገር ውስጥ የቴሌቪዥን ጣቢያ ጋር በነበራቸው ቆይታ ነው። ኢትዮጵያ ውስጥ ያሉ የታጠቁ አማጽያንን አሊያም የኢትዮጵያ መንግስትን የሚታገሉ ወገኖችን መደገፍ የሚለው አማራጭ ለሶማሊያ ክፍት የሆነ በር ነው ብለዋል። ከዚያም ደረጃ ላይ አልደረስንም ያሉት የሶማሊያው ሚኒስትር አያይዘው አሁንም መፍትሄ ያለው የሚል ተስፋ አለ፣ ነገር ግን ኢትዮጵያ በጀመረችው የምትገፋ ከሆነ ከአማጽያኑ ጋር ግንኙነት መፍጠር፣ እነሱን ማነጋገሩና ከጎናቸው አብሮ መቆም ትክክለኛና ለእኛ ክፍት የሆነው አማራጭ ነው ብለዋል። ያ የሚሆነው ግን በጠበኝነትና ስምምነት የሚሉትን ነገር ለማስፈጸም በያዙት ጥረት ከቀጠሉ ነው ሲሉም እቅዳቸውን አብራርተዋል። የሶማሊያ መንግስት ከህወሓት ጋር ግንኙነት የመመስረት እቅድ ይኖረው እንደሆነ የተጠየቁት የሶማሊያው ሚኒስትር በተባለው ጉዳይ ዙሪያ መወያየታቸውን አምነው፣ ሆኖም በአሁን ሰዓት የኢትዮጵያ መውደቅ የሶማሊያም ሆነ የአፍሪካ ቀንድ ፍላጎት አይደለም፣ ነገር ግን እነሱ የሶማሊያን ተቃዋሚዎችና አስገንጣዮችን መደገፋቸውን እንዲሁም ከተዋዋላቸው ጋር ግንኙነታቸውን ከቀጠሉ እሱም አማራጫችን ይሆናል ሲሉ ምላሽ ሰጥተዋል። የሶማሊያ ውጭ ጉዳይ ሚኒስትር አስተያየትን የተቹት በአፍሪካ ህብረትና በመንግስታቱ ድርጅት የኢኮኖሚ ኮሚሽን የኢትዮጵያ ምክትል ቋሚ ተወካይ አቶ ነብዩ ተድላ በበኩላቸው ከባናዲር ግዛት የሞቃዲሾ ዙሪያ ፈቀቅ ያላለ ብቃት ያላቸው ስራ መስራት የማይችሉ የመንግስት ባለስልጣናት ተመስለው የተቀመጡ የአልሻባብ ተላላኪዎች በባዶ የብሔርተኝነት ስሜት ተሞልተው ሲናገሩ ማየት በጣም አስቂኝ ነው ሲሉ በኤክስ ማህበራዊ ገጻቸው ላይ አስፍረዋል። አክለውም እንዲህ ያለው ድርጊት ሶማሊያ በአመታት ያስመዘገበችውን እምርታ ገደል የሚከት ነው ብለውታል። ከዚህ ቀደም በታሪካቸው ሁለት ትላልቅ ጦርነቶችን ያስተናገዱት ኢትዮጵያና ሶማሊያ አንዳቸው ሌላውን የሚዋጋ አማጺ ቡድን የመደገፍ ታሪክም እንዳላቸው የሚታወስ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በእስራኤል በተተኮሰ ጥይት የሞተችው አሜሪካዊት ቀስቃሽ ተቀበረች። በእስራኤል ወታደር የተገደለችው የቱርክ አሜሪካዊ ማህበራዊ ቀስቃሽ ወዳጅና ቤተሰቦች የቀብር ስነስርዓት በፈጸሙበት በዛሬው ዕለት እስራኤል በማዕከላዊና ደቡባዊ ጋዛ በፈጸመችው የአየር ድብደባ ጥቃት በትንሹ 14 ሰዎች ሞተዋል። በጋዛ ከተማ በደረሰው የአየር ድብደባ 3 ሴቶችና 4 ህጻናቶችን ጨምሮ 11 ሰዎች ያሉበት መኖሪያ ቤት ላይ ጥቃት የደረሰ ሲሆን ሌላኛው ጥቃት ደግሞ በካን ዩኒስ በጦርነት የተፈናቀሉ ፍልስጤማውያን መጠለያ ላይ ማረፉን የጋዛ ሲቪል መከላከያ ዛሬ ቅዳሜ አስታውቋል። የሲያትል ከተማ ነዋሪ የሆነችው የ26 ዓመቷ የአሜሪካና የቱርክ ጥምር ዜግነት ያላት ማህበራዊ ቀስቃሽ አይሴኑር ኢዝጊ በትውልድ መንደሯ ቱርክ ዲዲም በኤጂያን ባህር አካባቢ ተቀብራለች። የእስራኤል ጦር አይጊ በጎርጎሮሳውያኑ መስከረም 6 በተተኮሰ ጥይት የተገደለችው በዌስት ባንክ በነበረው በእስራኤል ጦር በተዘዋዋሪና ባለማወቅ በጥይት ተመታ ሊሆን ይችላል ሲል አስታውቋል። በመጨረሻም ሩሲያና ዩክሬን 206 እስረኞችን ተቀያየሩ። በተባበሩት አረብ ኤሚሬቶች ሸምጋይነት የተካሄደውን ድርድር ተከትሎ ሩሲያና ዩክሬን ለሁለት ቀናት ባደረጉት ከፍተኛ የእስረኞች ልውውጥ እስከዛሬ ድረስ 206 እስረኞችን ተቀያይረዋል ስትል አረብ ኤሚሬት አስታውቃለች። ፕሬዚዳንት ቮልዲሚር ዘለንስኪ 82 ወታደሮችና 21 የጦር ኃላፊዎችን ጨምሮ 103 ዩክሬናውያን ተመልሰዋል ያሉ ሲሆን በሌላ በኩል የሩሲያ መከላከያ ደግሞ 103 ሩሲያውያን ወታደሮች በነሐሴ ወር ዩክሬኖች ድንገተኛ ጥቃት በፈጸሙባት ከርስክ ድንበር ላይ መቀየራቸውን አስተውቋል። ዘለንስኪ በቴሌግራም የመልእክት መላላኪያ ላይ በተሳካ ሁኔታ ተጨማሪ 103 ተዋጊዎችን ከሩሲያ ይዞታ አስለቅቀን ወደ ዩክሬን አምጥተናል ብለዋል። አድማጮች ለምሽት ያስኩላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ከዓለም ዜናው ተመልሰናል። ክብራትና ክብራን በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምጽ የቀዳሚ ምሽት ስርጭታችንን ነው። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። የኢትዮጵያ ኦሎምፒክ ኮሚቴና ፕሬዝዳንቱ በህገወጥ የሰዎች ዝውውር ተከሰሱ የሚለው ቀዳሚው ጥንቅራችን ነው። በኢትዮጵያ ኦሎምፒክ ኮሚቴና በአምስት የኮሚቴው አመራሮች ላይ ከፓሪስ ኦሎምፒክ ጋር በተገናኘ የህገወጥ ሰዎች ዝውውር ክስ መስረተናል ሲሉ ጠበቆች ተናግረዋል። ከከሳሽ ጠበቆች መካከል አንዱ የሆኑት ጠበቃና የህግ አማካሪ ጳውሎስ ተሰማ በተከሳሾቹ ላይ ሌሎች ተጨማሪ ክሶችም እንደተመሰረቱ ለአሜሪካ ድምጽ ገልጸዋል። የክሱ ሂደት በመደበኛ ፍርድ ቤቶች መታየት እስከሚጀምር ድረስ በኢትዮጵያ ኦሎምፒክ ኮሚቴ የተከፈቱ የባንክ አካውንቶች እንዳይንቀሳቀሱ እንዲሁም በግንቦትና በሰኔ ወራት ጠቅላላ ጉባኤዎች የተላለፉ ውሳኔዎች እንዲታገዱ ተወስነዋል ሲሉም አስረድተዋል። የፕሬዝደንቱን ጨምሮ የተከሳሽን የኦሎምፒክ ኮሚቴውን አጭር ምላሽም አካተናል። ከከሳሽ ጠበቆች አንዱ አቶ ጳውሎስ ተሰማ ጉዳዩን አስመልክቶ በሰጡት አስተያየት ይጀምራል። አቶ ጳውሎስን ያነጋገራቸው ኬኔዲ አባተ ነው።
በዚህ በኦሎምፒክ ኮሚቴ አሰራር ቅሬታ ያደረባቸው የኛ ደንበኞች ወደ እኛ መጥተው የጥብቅና አገልግሎት ተጠይቀውናል። ከእነዚህ ውስጥ የተወሰኑ ፌዴሬሽኖች፣ የተመዘገቡ ፌዴሬሽኖች እና ታዋቂ ግለሰቦች ደግሞ እነ አትሌት ኃይሌ ገብረስላሴ፣ አትሌት ገዛኸኝ አበራ፣ እነ ቦክስ ፌዴሬሽን እና ሌሎችም የፌዴሬሽን ብሔራዊ ፌዴሬሽኖች ቅሬታቸውን ያላቸውን ማስረጃ እኛ ጋር ይዘው መጥተው የህግ አገልግሎት ጠየቁን። ይሄ ደግሞ የስፖርቱ ጉዳይ ያው በባህሪው ለየት ያለ ስለሆነ ቀጥታ ወደ እንግዲህ አንችልም። ምክንያቱም የራሱ ጥናት ይፈልጋል። ጥናት ማድረግ ጀመርን እና በተከታታይ ለ20 ቀን ባደረግነው ጥናት እጅግ በጣም የሚገርሙ ማስረጃዎች እጃችን ገብተዋል። እነዚህ ማስረጃዎች ከክልል ድረስ ሰዎች እየመጡ የሰነድ ማስረጃ ይዘው ይመጣሉ፣ ምስክርነት ይሰጣሉ። ከምንፈልገው በላይ በቃኝ እስክንል ድረስ ማስረጃዎች ግብአት አግኝተናል። እነዚህ ማስረጃዎች ስለ እውነት ከሆነ እኛም ባደረግነው ጥናት በመጡልን ማስረጃዎች እጅግ በጣም ደንግጠናል። የዚህን ያህል የፋይናንስ እንቅስቃሴ አለው ብለን ማን ገምተንም አናውቅም እኛ ኦሎምፒክ። ስለዚህ እጅግ በጣም የሚገኘው ገንዘብ እጅግ በጣም ብዙ ነው። ከመንግስት ራሱ እስካሁን 200 ሚሊዮን ብር በላይ ፈሰስ ተደርጎለታል። ይሄ ገንዘብ ያው ኦዲትም አልተደረገም። እንዲሁም ደግሞ ከውጭ ከአኖካ፣ ከአዮሲ፣ ከአዲዳስ ካምፓኒ እጅግ በጣም ከፍተኛ ቁጥር ያለው በዶላር ገንዘብና በአይነት ደግሞ የስፖርት ትጥቆች በይዘሮለታል። እነዚህን ሁላ ኦዲት አላስደረገም እና ይሄ ተቋም ከዛ ባሻገር ደግሞ በአሰራሩ ብዙ ክፍተቶች አሉ። ተደረጉ የተባሉትን ምርጫዎችን ተከትሎ ይደረግ የነበረው ጠቅላላ ጉባኤ ይደረግ የነበረው የተላለፉ ውሳኔዎች ከዚህ ከዓለም አቀፍ ሕግም ከስፖርትን ደግሞ የሚያስተዳድረው የባህልና ስፖርት ሚኒስቴር ከሚያወጣቸው መመሪያም ራሱ ከኦሎምፒክ መታያ ደንብም የሚቃረኑ ሆነው ነው ያገኘ ናቸው። እንግዲህ እነዚህን አቤቱታችንን አጠናክረን ያው በህጉ መሰረት የመጀመሪያ ስልጣን ያለው የመዝጋቢው አካል ባህልና ስፖርት ሚኒስቴር ፈቃድ ሰጪ ፈቃድ ሰሩ የሚያድር ስልጣን ስላለው ወደዛ ነው ይሄን ነው እና ለባህልና ስፖርት ሚኒስቴር አስገባን አቤቱታችንን ህግ በሰጠው ስልጣን መሰረት እርምጃ እንዲወስድ ማለት ነው። ባህልና ስፖርት ሚኒስቴር እንግዲህ ላለፉት አመታትም ከአቅሙ በላይ እንደሆነበት ነው የገለጸልን። ነገር ግን አሁን ባለው ሁኔታ በህጉ መሰረት እርምጃ እንደሚወስድ ገልጾልን በአስገባን አቤቱታ መሰረት ምንጠብቅ ምንም መልስ የለም። እንግዲህ ለባህልና ስፖርት ሚኒስቴርም ይህንን ጊዜ ገደብ ሊሚት አድርገን ድጋሚ የጻፍን ደብዳቤ በዛ በሰጠነው ጊዜ ገደብ ውስጥ ምንም አይነት እንቅስቃሴም ሆነ ከዛ የሚወጣ መልስ አላገኘንም። በአካልም በጉዳዩ ላይ ለመወያየት ሚኒስትሯ ድረስ ሄደን ነበረ። ሚኒስትሯ በእንግዲህ ስራ ላይ ነኝ በሚል ሊያናግሩ ፈቃደኛ አልሆኑም። ከሚኒስትሯ ውጭ የስፖርት ዘርፍ የሚመለከተውን ክፍል ሰፊ ውይይት አድርገናል። ብዙ ነገሮችን ማስረጃ ሰጥተናል። ብዙ ውይይቶችን አድርገናል። ስለዚህ ስልጣን ያለው የመንግስት አካል እርምጃ ሊወስድ ስላልቻለ የመጀመሪያ ስልጣን ያለውን የመንግስት አካል ተከሳሽ አድርገናል በፌዴራል ከፍተኛ ፍርድ ቤት።
ስለዚህ ዋና ዋናዎቹ ህገወጥ የሰዎች ዝውውር ብለውኛል። ሌላውስ አሁን ስልጣንን አቢዩዝ አድርገው በህገወጥ መንገድ ያንቀሳቀሱትም ገንዘብ አለ ነው ሌላው ክስ?
አዎ፣ ስልጣንን ተጠቅሞ ከውጭ ሀገር የመጣው ከመንግስት የፈሰስ ደረላቸው ከ200 ሚሊዮን ብር የሚበልጥ ገንዘብ የተረከቡትን ገንዘብ ኦዲት አላስደረጋቸው።
ከመቼ ጀምሮ ማለት ነው?
ከቶኪዮ ኦሎምፒክ ጀምሮ እንዲሁም ደግሞ ከተለያዩ ከዚህ ከአዮሲ ከአኖካ እና ከአዲዳስ በዶላር የገባላቸውን ገንዘብ እሱም ከበመቶ ሺህ የሚቆጠር በሚሊዮን የሚቆጠር ዶላር ነው በጥምሩ ያንንም ገንዘብ ኦዲት እንዲያደርጉ ምክንያቱም የባና ስፖርት ሚኒስቴር ኦዲት እንዲያደርጉ በደብዳቤ ተጠይቋቸው በተደጋጋሚ ጊዜ ኦዲት ለማስረዳት ፈቃደኛ አልሆኑም። እንዲሁም ደግሞ የፌዴራል ዋና የኦዲት ዋና መስሪያ ቤትም ኦዲት ለማስረዳት ሄደው ፈቃደኛ ሳይሆኑ በመቅረቱ መመለሱን ማስረጃ አግኝተናል። ስለዚህ በፍርድ ቤት ተገደው ኦዲት እንዲያስደርግ ለሁሉ ለመጣውለት ደግሞ ኃላፊ ናቸው እንዲባሉ እና የተደረጉ የተባሉ ጠቅላላ ጉባኤዎች እና የደንብ ማሻሻል እነሱም ጭምር ነው እንዲሻሩ ውድቅ እንዲደረጉ ክስ የቀረበው። ክሳችን ተጀመረ እንጂ አልቆመም። ገና አሁን ምርመራ ሂደቱ እየሰፋ ስለሆነ ተጨማሪ ተከሳሾችም ልንጨምር እንችላለን፣ ተጨማሪ ማስረጃም ልናቀርብ እንችላለን። እየሰፋ የሚሄድ ጉዳይ ነው የሚሆነው እና እንግዲህ ለዛሬ ያለው ይሄ ነው።
ክሱ የቀረበበት የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ክሱን አስመልክቶ ምላሽ ሰጥተዋል። ያነጋገራቸው ዘጋቢያችን ኤቢሳ ነጋሳ ነው።
ሁማን ትራፊኪንግ ላይ ክስ ቀርቦባቸዋል በተለይ የኦሎምፒክ ኮሚቴውና እንደዚሁም ደግሞ አንዳንድ አመራሮች እርሶንም ጨምሮ። ስለዚህ ጉዳይ ምን ይላሉ እርሶ?
በጣም አስቂኝ ነገር ነው። በእውነት በጣም አዝናለሁ። አንደኛ የኢትዮጵያ ኦሎምፒክ ኮሚቴ በታሪኩም ሁማን ትራፊኪንግ ላይ ገብቶም አያውቅም። በእኛ ዘመን እስከ ፓሪስ ኦሎምፒክ ድረስ አይደል ከኛ ጋር ነው። ዛሬ እንደዚህ የኢትዮጵያ ኦሎምፒክ ኮሚቴን በዚህ ደረጃ የሚያዋርደው የሚያሳንሰው አካቶ እንደዚህ ያሳደገውን ቤት ዝቅ አድርጎ ሁማን ትራፊኪንግ ላይ የኢትዮጵያ ኦሎምፒክ ኮሚቴ ይሰራል ብሎ መክሰሱም ማውራቱም ማስወራቱን ለራሱ ለኃይሌ ነው ፍረቱ፣ ለማንም አይደለም። በእውነት በጣም አዝነንበታል። የከሰሰው ክስ ምንም አይደለም። ምርጫ ትክክል አይደለም፣ ትክክል ነው፣ ይሄ ምንም አይደለም። ህግ የሚፈታው ጉዳይ ነው። የኢትዮጵያ ኦሎምፒክ ኮሚቴ ሂሳቡ ኦዲት ይደረግ የሚለው ምንም ችግር የለውም። ግን ይሄ ሁሉ ያው ይህም ቢሆን የተከበረው ፍርድ ቤት ሄደው የውሸት ቃለ መሃላ በኃይሌ ደረጃ አቅርቦ ለልጅ ለትውልድ የሚተላለፍ ስሙን ይዞ የሚያልፍ ነገር አቅርቦ ለተከበረ ፍርድ ቤት ማሳሳቱ የስፖርት ጉዳይ በኢትዮጵያ ኦሎምፒክ ኮሚቴ መተዳደሪያ ደንብ አንቀጽ 38 መሰረት ወደ መደበኛ ፍርድ ቤት እንደማሄድ እያወቀ አብሮ ያጸደቀውን ደንብ ያንን ፍርድ ቤቱን አሳስቶ ሶስተኛ ወገን ኢንተረስት ያለበትን ፍርድ ቤቱ በሌለው ስልጣን ገብቶ እንዲሰራ ነው ይህን ነገር ያደረገው። በእጅግ እናዝናለን። ኃይሌ በዚህ ደረጃ አልጠበቅነውም።
ኬኔዲ አባተንና ኤቢሳ ነጋሳን ለዘገባዎቹ እናመሰግናለን። ቀጣዩ ጥንቅር ደግሞ ወዲህ ወደ አሜሪካ መልሶን ባለፈው ማክሰኞ በምክትል ፕሬዚደንት ካማላ ሃሪስ እና በቀድሞው ፕሬዚደንት ዶናልድ ትራምፕ መካከል ስለተደረገው ፕሬዚደንታዊ ክርክር ያስቃኘናል። በጉጉት ሲጠበቅ የነበረው የአሜሪካ ፕሬዝደንታዊ የምርጫ ክርክር በትናንትናው ምሽት ተካሂዷል። በሚሊዮን የሚቆጠሩ አሜሪካውያንና የተቀረው ዓለም በተከታተለው በዚሁ ክርክር ሁለቱ እጩዎች ማለትም ምክትል ፕሬዝደንት ካማላ ሃሪስ እና የቀድሞ ፕሬዝደንት ዶናልድ ትራምፕ በሀገር ውስጥ ባሉ አንገብጋቢ ጉዳዮችም ሆነ በውጪ ፖሊሲያቸው ዙሪያ ተከራክረዋል። እንደሚከተለው ተጠናቅሯል።
ዶናልድ ትራምፕ እና ካማላ ሃሪስ ከትናንት ማታ በፊት በአካል ተገናኝተው አያውቁም። እናም ትናንት ኤቢሲ ኒውስ ቴሌቪዥን ባስተናገደው እና ታዳሚ ባልተገኘበት ክርክር በሁለት ሜትር ርቀት ቆመው ሙግታቸውን አካሂደዋል። ክርክሩ ባስተናጋጁ ኤቢሲ ኒውስ እና በሌሎችም ጣቢያዎች በመጪው ምርጫ ድምጻቸውን እንደሚሰጡ ለሚጠበቁት በብዙ 10 ሚሊዮኖች የተቆጠሩ አሜሪካውያን ተላልፏል። ምክትል ፕሬዚደንት ካማላ ሃሪስ ከቀድሞ ፕሬዚደንት ዶናልድ ትራምፕ ለተሰነዘሩባቸው ትችቶች ምላሽ ሰጥተዋል። በዚያው መጠንም ፕሬዚደንት ጆ ባይደን ከፕሬዚደንታዊ ምርጫው ራሳቸውን ካገለሉ ወዲህ ራሳቸው የሚከተሏቸውን አቅጣጫዎች በተመለከተ በቀጥታ ለመራጩ ሕዝብ በማስረዳት ተናግረዋል።
Clearly, I am not Joe Biden, and I am certainly not Donald Trump. And what I do offer is a new generation of leadership for our country.
እኔ እንግዲህ ጆ ባይደን አይደለሁም፣ በርግጥም ደግሞ ዶናልድ ትራምፕም አይደለሁም። እኔ ለሀገራችን የሚበጅ የአዲስ ትውልድ አመራር ይዤ ነው የቀረብኩት። የእንችላለን እምነት ሰንቄ ነው የመጣሁት። ሁሌም የአሜሪካንን ህዝብ በንቀት ከማንኳሰስ ይልቅ ልናሳካ በምንችለው ላይ እምነት ይዤ የቀረብኩ ሰው ነኝ።
ዶናልድ ትራምፕ በበኩላቸው ማርክሲስት ሲሉ የጠሯቸውን ካማላ ሃሪስን ፍልሰተኞች በብዛት ወደ ዩናይትድ ስቴትስ እንዲጎርፉ አድርገዋል ብለው ወንጅለዋቸዋል።
They've destroyed the fabric of our country. Millions of people let in. የሀገራችንን ስሪቷን አፍርሰውታል። በሚሊዮኖች የሚቆጠሩ ሰዎች እንዲገቡ ተደርጓል።
ከዚህም ሌላ ትራምፕ ካለማስረጃ ካመላ ሃሪስን ሩሲያ ዩክሬን ላይ ወረራ በመክፈቷ ጋዛ ላይ እየተካሄደ ባለው ጦርነትም ተጠያቂ አድርገዋቸዋል።
She hates Israel. At the same time, in her own way, she hates the Arab population. Because the whole place is going to get blown up.
እስራኤልን ይጣሏታል። በዚያው ልክ ደግሞ በራሳቸው መንገድ አረቦችንም ይጣላሉ። ምክንያቱም ተቀላላ አካባቢው ሊወድም ነው። አረቦች፣ አይሁዶች፣ እስራኤል ልጠፋ ነው።
ዶናልድ ትራምፕ ፕሬዝዳንታዊ ክርክር ሲያደርጉ የትናንቱ ሰባተኛ ጊዜያቸው ሲሆን ለካመላ ሃሪስ ግን የትናንት ማታው የመጀመሪያቸው ነው። የሪፐብሊካን ፓርቲውን እጩ ወደ ዋይት ሃውስ መመለስ የማይገባቸው ብቁ ያልሆኑ ያሏቸው ካመላ ሃሪስ ይህን ትራምፕ ከሚያደንቋቸው አምባገነኖች በስተቀር ያለም መሪዎች የሚስማሙበት ነው ብለዋል።
You adore strong men instead of caring about democracy.
እርሶ ዴሞክራሲ ሞዴል ሲገባው የሚወዱትና የሚያከብሩት ግን አምባገነኖችን ነው።
ክርክሩን እየተከታተሉ ከጋዜጠኞች ጋር ተቀምጠው ትንታኔ ሲሰጡ የነበሩ ኮንግረስማን ባይረን ዶናልድሰን የመሳሰሉ የዶናልድ ትራምፕ ደጋፊዎች በበኩላቸው ሃሪስን ፕሬዝዳንት ቢሆኑ ምን አይነት ስራ እንደሚሰሩ በደንብ ለማስረዳት አልቻሉም ብለዋቸዋል።
To Kamala Harris, all she did was attack him. She didn't talk about the policies. She didn't talk about her differentiations between her and the Biden administration. When Afghanistan came up,
Kamala Harris ያደረጉት ነገር ቢኖር እሳቸውን መተቸት ብቻ ነው። ፖሊሲዎችን በሚመለከት ምንም አልተናገሩም። ከባይደን አስተዳደር ጋር በምን እንደሚለዩ አልተናገሩም። የአፍጋኒስታን ጉዳይ ሲነሳ ምን አሉ? ምንም።
ከትናንት ማታው ሙግት በፊት በተካሄደ የህዝብ አስተያየት ግምገማ ከተጠየቁ መራጮች መካከል 1/3 ገደማ የሚሆኑቱ ትራምፕን ለምደናቸዋል። ስለ ካመላ ሃሪስ ግን የበለጠ ማወቅ ያስፈልገናል ብለዋል። የትናንትናው ክርክር በሁለቱ መካከል ያለውን ልዩነት ፍንትው አድርጎ አሳይቷል ሲሉ ዲሞክራቱ የዩናይትድ ስቴትስ ምክር ቤት አባል ኮንግረስማን ቴድ ሊዩ ተናግረዋል።
ካማላ ሃሪስ አቀራረባቸው ፕሬዝዳንታዊ ነበር። ዶናልድ ትራምፕ ግን ግራ የሚያጋቡ ነበሩ። የሚናገሩትም የተምታታ ነበር።
ዶናልድ ትራምፕና ካማላ ሃሪስ ከምርጫው ቀን በፊት ሌላ ሙግት የማያደርጉ ከሆነ ቀጣዩ ፕሬዝዳንት ማን እንደሚሆን እንደሚወስኑ በሚጠበቁት በሰባቱ ስዊንግ ስቴትስ በሚባሉት ግዛቶች ድምጻቸውን ለማን እንደሚሰጡ እስካሁን ያልወሰኑ በንጽጽር ጥቂት መራጮችን ለመሳብ የትናንቱ ክርክር ትልቅ አጋጣሚ ሆኖላቸው አምሽቷል።
ምክትል ፕሬዝዳንት ካማላ ሃሪስ እና የቀድሞው ፕሬዝዳንት ዶናልድ ትራምፕ ለመጀመሪያና ምናልባትም የመጨረሻ ሊሆን እንደሚችል የሚነገርለትን ፕሬዝዳንታዊ ክርክር ባለፈው ማክሰኞ ፊላደልፊያ በሚገኘው ብሔራዊ የሕገ መንግሥት ማዕከል አካሂደዋል።
ካማላ ሃሪስ ሰብ ጉድ ቤት
ሲ ሃቭ ፈን
ቴንክ ዩ
ወደ መድረኩ ብቅ እንዳሉ በቀጥታ ወደ ትራምፕ በመራመድ እጃቸውን ለሰላምታ የዘረጉት ምክትል ፕሬዝዳንቷ ካማላ ሃሪስ ሲሉ ራሳቸውን ለትራምፕ አስተዋውቀዋል። ጥሩ ክርክር ይኑረን ሲሉም አክለዋል። ለሰላምታው ምላሽ የሰጡት ትራምፕም በበኩላቸው ስላየውሽ ደስ ብሎኛል፣ መልካም ጊዜ ሲሉ አክለዋል። ባለፈው ሰኔ ትራምፕ ከባይደን ጋር ባደረጉት ክርክር የሰላምታ ልውውጥ እንዳልነበር ልብ ይሏል። ካማላ ሃሪስ በትራምፕ የኢኮኖሚ ፖሊሲ ላይ እንዲሁም በእንደ አውሮፓውያን አቆጣጠር 2020 የተደረገውን ምርጫ ውጤት ትራምፕ ባለመቀበላቸው ትችት ሲሰነዝሩ፣ ትራምፕ በበኩላቸው ካማላ ሃሪስ በምክትል ፕሬዝዳንትነት የሚያገለግሉበትንና አሁን ያለውን የአሜሪካ አስተዳደር የዋጋ ግሽበትንና ሕገ ወጥ ፍልሰትን በማባባስ ተጠያቂ አድርገዋል። ሁለቱ ችግሮች አሜሪካውያንን እየጎዱ መሆኑንም ጠቅሰዋል። ኢኮኖሚ፣ ታክስና ታሪፍ፣ የውርጃ መብት፣ የውጭ ፖሊሲ፣ በመካከለኛው ምስራቅና በዩክሬን የሚካሄዱት ጦርነቶች አበይት ከሆኑት የመከራከሪያ አጀንዳዎች ውስጥ የሚጠቀሱት ናቸው። በእነዚህ ጉዳዮችም ሆነ በአጠቃላይ የክርክሩ መንፈስ ላይ ሐሳባቸውን እንዲያካፍሉን ሁለት እንግዶችን ጋብዘናል። ፕሮፌሰር መሐመድ ጣይሮ ቴክሳስ በሚገኘው ካሊንስ ኮሌጅ የኢኮኖሚክስ መምህር ሲሆኑ የተመዘገቡ የዲሞክራቲክ ፓርቲ አባል ናቸው። በቅድሚያም ክርክሩን አስመልክተው ያላቸውን ጠቅላላ አስተያየት ይነግሩናል።
ካማላ ሃሪስ የአሁኑ ምክትል ፕሬዝዳንት ናት። እሷ ስራዋ የነበረው አንደኛ ከፕሬዝዳንት ባይደን ራሷን መነጠል እና እንደ አንድ ሰው እንደ ግለሰብ ራሱን እንደቻለ ሰው መቆም ነበር። አይ ቲንክ እሱን ያደረገች ይመስለኛል። ሁለተኛው ደግሞ ትራምፕን እንደ ጽንፈኛ መሳል በኢሚግሬሽን ላይ በተለያዩ ነጥቦች ላይ እሱ ጽንፈኛ እንደሆነና እሷ እንዳልሆነች ማሳየት፣ ያንንም በመጠኑ ያሳየች ይመስለኛል። ሌላው ደግሞ ትልቁ ኢሹ ኢሚግሬሽን ነው። ትራምፕ የሚለው እዚህ ሀገር ያሉት ከ11 ሚሊዮን በላይ ኢሚግራንት ይዤ ዲፖርት አደርጋለሁ ይላል። እሷ ደግሞ ያ መሆን የለባትም ትላለች። በአጠቃላይ የእሷ ነጥብ ሲጨመቅ ትራምፕ ያረጀ ያፈጀ ሀሳቡን ነው የምልህ፣ ትራምፕና ሰውየውን ሳይሆን እና እሱን ትተን ወደፊት እንሄድ ነው። የእሱ ደግሞ በዲሞክራቶች ስር ሀገሪቷ ተበላሸች፣ ኢሚግሬሽን ሰው ዝም ብሎ በሜክሲኮ በኩል ይገባል፣ ስለዚህ እሷ መቀየር አለባት ነው። በአጠቃላይ ስታይ ይሄ ነው ያለው።
በምሽቱ በተደጋጋሚ የባይደንን ስም ሲያነሱ ለነበሩት ትራምፕ ካማላ ሄሪስ ተከታዩ ምላሽ ሰጥተዋል።
Clearly, I am not Joe Biden, and I am certainly not Donald Trump.
በግልጽ እንደምታዩት እኔ ጆ ባይደን አይደለሁም። በእርግጥ ደግሞ ዶናልድ ትራምፕም አይደለሁም። ይዤ የቀረብኩት ለሀገራችን የሚበጅ የአዲስ ትውልድ አመራር ነው። ማድረግ በምንችለው ላይ እምነት ያለኝ የአሜሪካንን ሕዝብ የሚያናንቅ ሳይሆን ማድረግ በምንችለው ጉዳይ ላይ ያተኮረ መልካም እምነት ያለኝ ነኝ።
ወደ አሜሪካ የሚገቡ ህገወጥ ፍልሰተኞችን አስመልክቶ በባይደን አስተዳደር ላይ ተደጋጋሚ ትችቶችን የሰነዘሩ ትራምፕ ተከታዩን ሲሉም ተደምጠዋል።
They've destroyed the fabric of our country. በሚሊዮን የሚቆጠሩ ሰዎችን አስገብተው የማህበረሰባችንን ድር እየበጣጠሱ ነው።
በመካከለኛው ምስራቅ እየተካሄደ ባለው ጦርነት ዙሪያ ከተነሳው ጥያቄ ጋር በተያያዘም ትራምፕ ማስረጃ ሳያቀርቡ ተከታዩን ክስ በካማላ ሄሪስ ላይ አሰምተዋል።
She hates Israel. At the same time, in her own way,
እስራኤልን ትጠላለች። በተመሳሳይም በራሷ መንገድ የአረቡን ማህበረሰብ ትጠላለች። አጠቃላይ ከቁጥጥር ውጭ መሆን የሚከተለው አረቦች፣ አይሁዶች፣ እስራኤል ትጠፋለች።
መኖሪያቸውን በዋሽንግተን ዲሲ አቅራቢያ በሚገኘው ሜሪላንድ ያደረጉትና የሪፐብሊካን ፓርቲው የረጅም ጊዜ ደጋፊ እንደሆኑ የሚናገሩት ላባን ስዩም ክርክሩን በተመለከተ አጠቃላይ ሀሳባቸውን አካፍለውናል።
ትናንትና ዲቤቱ በደንብ ቁጭ ብሎ ሰው ያየው ፌር ያልሆነ ዲቤት ነበረ። ለምን ሶስት አጌንስት ዋን ነበረ ማለት ነው። ሶስቱም ነው ከዳኖልድ ትራምፕ ዲቤት ሲያደርጉ የነበሩ ማለት ነው። አሜሪካኖች በብዛቱ አሁን የኢኮኖሚ የዋጋ ግብሸት እንዳልከው ይሄ ነው ኮር የሆነ ጥያቄዎች እና በዛ ደግሞ የኢሚግሬሽን ማለት ነው። እና ትናንትና በደንብ አድርጎ እሷን መበርበር ነበረ። በአሁን ለምን እስካሁን ምንም አይነት አቋም አልታየባትም? ግን ትናንትና ቤዲን በደንብ አድርጎ ጥያቄዎቹ አልጠየቁም ማለት ነው። ከነጭራሹ ፋክት ቼክ ለሱ እያደረጉ ነበረ ማለት ነው ዳናልድ ትራምፕ። እና በሚገርም ሁኔታ ትናንትና ሀሳብ ይቀይራል ብሎ ያሰቡት ሰዎች ምንም ሀሳብ እንዳልተቀየረ ትናንትና ታይቷል ማለት ነው። ያው አሸናፊ፣ በጠንካራ አሸናፊ የሆነ የወጣ ሰው የለም። ለምን? ይሄ ደግሞ ችግሩ ጥያቄዎቹ በደንብ አድርጎ እንደሚገባ ስላልጠየቁ ማለት ነው። ጋዜጠኞች አልመሰሉም ትናንትና፣ አክቲቪስት ነው የመሰሉ
ጋዜጠኞቹ። አንዳንድ በመሰረቱ አሁን እኔ ከእርስዎ ጋር ለመከራከር ሳይሆን አንዳንድ ጉዳዮች ግን ማስረጃና መሰረት የሌላቸው ጉዳዮች ላይ ጋዜጠኞቹ በመሀል እየገቡ አንዳንድ ነገር ብለዋል። ግን እርስዎ ሁለቱ ጋዜጠኞችና ካማላ ሄሪስ ለሶስት ሆነው ነው ትራምፕን የገጠሙት ብለዋል። ለዚህ ማሳያው ምንድን ነው አቶ ላባን?
ፎር ኤግዛምፕል ይሄ የኢሚግራንት ኢሊጋል ኢሚግራንት በትናንሽ ከተማዎቹ መጥቶ የሚያደርጉት ያሉት ዳሜጅ እንደ ኤግዛምፕል ሲያነሱ ጋዜጠኛው ተነስቶ እኔም አናግሬ ነበረ ይሄ የምትለው ያለኸው ስ እንደዚህ አላለኝም የከተማው ማናጀር አለ። ይሄ የጋዜጠኛ ስራ አልነበረም። ጋዜጠኛ መጠየቅ ነው ጥያቄው። መልስ ካገኘ በኋላ ሙቭ ማድረግ ነው የነበረበት። ግን ጋዜጠኛው ራሱ በራሱ ገባበት ማለት ነው። አሁን ካየህ ደግሞ በካማላ ሄሪስ የፕሮጀክት 2025 በሱ እኔ አባል አይደለሁም ብሎ ስንቴ ተናግሯል። እሷ ያ አኪዜሽን በሱ ላይ ስታደርግ ግን ገብቶ ያኔ አይ እንደዚህ እንደዚህ እኳ ብሎ ነበረ እኳ አይደለሁም ብሎ ሪጀክት አድርጎታል አላለም። ስለዚህ የፌርነስ ጥያቄ ነው። ጋዜጠኛ ሲባል የጋዜጠኛ ስራ ምንድን ነው? ጥያቄ መጠየቅ ነው። መልስ ካላገኘው ደግሞ በዚህ ጥያቄ መልስ አላገኘው ብሎ ሙቮን የሚያደርገው እንጂ ራሱ በራሱ ኢንተርጀክት አድርጎ አይገባም በዚህ ጥያቄ። እና በጣም በሚገርም ሁኔታ ትናንትና ከዚህ ብር ሆነ የወጣው ኤቢሲ ኒውስ ነው። በብዛታችንም ኤቢሲ ትናንትና ለመጀመሪያ ጊዜ ከስንት ጊዜ በኋላ ነው ያየ ነው። ግን ፕሩቭ አደረገ ለምን ኤቢሲ ሁላችንም ማየት እንዳቆምን ማለት ነው።
እንግዶቻችን አከራካሪ የአገሪቱ ጉዳዮችን በተመለከተ ሁለቱ ፕሬዝደንታዊ እጩዎች ባነሷቸው ጭብጦችም ላይ የየግላቸውን አስተያየት ሰንዝረዋል። በቅድሚያ ፕሮፌሰር መሐመድ ጣይሮን አድምጠን ወደ አቶ ላባን ስዩም እንሻገራለን።
በኢኮኖሚ የመጀመሪያው ጥያቄ ነበር። ቫይስ ፕሬዚደንት ሄሪስ ኦፖርቹኒቲ ኢኮኖሚ የምትለዋል ነገር አመጣች። ሁሉም ሰው በዚህ ኢኮኖሚ ውስጥ ወደፊት ለመራመድ ኦፖርቹኒቲ አለው፣ ቻንሱ አለው እና የሆነ ስፔሲፊክም አምጥታለች። $6,000 ቻይልድ ታክስ ክሬዲት ልጆች ያሉት ሰው የቀረጥ ቅናሽ ማለት ነው። $50,000 ደግሞ አዲስ ንግድ ለሚጀምሩ ሰዎች ታክስ ክሬዲት የታክስ ቅናሽ ይደረጋል ትላለች። እሱ ደግሞ አንደኛ ትልቁ የእሱ ነገር ይሄ ታሪፍና ቀረጥ እና ግብር ሰው ሁለቱ እንደምታውቀው ይለያያሉ። ቀረጥ ማለት ሴልስ ታክስ እንደማለት ነው። ግብር ያው ታክስ ነው በአጠቃላይ። ሶ እዛ ላይም ብዙ ልዩነት አላቸው ሁለቱ። ትራምፕ ብዙ እንትን ያለበት ታክስ ቀረጥ ቆርጣለሁ፣ አገር ውስጥ ቀረጥ ቀንሳለሁ፣ ከውጭ ለሚገባ እቃ ደግሞ ቀረጥ ጨምራለሁ የሚል ነው የሱ። የእሷ ደግሞ ትንሽ ለየት ይላል። አቦርሽን ላይ የእሷ አርጊመንት አንተነህ እነዚህ ወግ አጥባቂ ዳኞችን አምጥተህ ሱፕሪም ኮርት ላይ አድርገህ ሮ ቨርሰስ ዌድ እንዲቀየር ያደረግከው ነው እሷ የእሷ አርጊመንት። እሱ ደግሞ አንድ ልጅ በድሮ በሮ ቨርሰስ ዌድ ህግ በነበረበት ጊዜ በሰባት በስምንት በዘጠኝ ወሩ አንዳንድ ጊዜ ደግሞ ከተወለደ በኋላም ይገደላል እና ይሄንን ትደግፍ ያለሽ አሁንም የሚል አርጊመንት ነበር። አይ ቲንክ የእሷን አርጊመንት ብዙ ሴቶች የወደዱት ይመስለኛል። በኢሚግሬሽን እንዳልኩ ትልቁ ኢሹ ማስ ዲፖርቴሽን ነው። እሱ ከ11 ሚሊዮን በላይ ህገወጥ ሰዎች አሜሪካ ውስጥ ስላሉ እነሱን መልሳለሁ ይላል። እሷ ደግሞ በእሷ ዘመን ነው እንደዚህ፣ እሷ ቫይስ ፕሬዚደንት በሆነችበት ዘመን ነው ብዙ ሰው በህገወጥ መንገድ አሜሪካ የገባው። ሁለቱም በዚህ በኩል ትንሽ በተለይ እሷ ፓሜላ ሃሪስ ቮነራብል ስለሆነች ብዙም ማውራት አልፈለገችም። ትራምፕ ሁሉም ጥያቄ ሲጠየቅ ወደ ኢሚግሬሽን መቀየር ይፈልግ ነበር፣ ብዙም የተሳካለት አይመስለኝም።
ትናንትና ልዳድጎ አትሊስት ለመጀመሪያ ጊዜ በተወሰነ ደረጃ ተጠየቀች ካማላ ሃሪስ እና በተወሰነ ደረጃ ጥሩ አድርጋ ወጥታለች። ትናንትና ሰርቫይቭ አድርጋለች ነው የሚባለው። ግን ይሄ ልምድ አይደለም። በየቀኑ መውጣት እና በየቀኑ ከህዝብ ጋር መገናኘት መለመድ የነበረበት ነገር እኛ እንደ ትልቅ ነገር ያየነው ነው ማለት ነው። ይሄ ነው ደግሞ የሚያሳዝነው ፓርት። አንድ ካንዲዴት ሰርቫይቭ ስላደረገ ብቻ በቃ በቂ ነው በሚብል ጥያቄ በጣም ይገርማል። የታክስ ፖሊሲ የእሷም እንደሆነ አናውቅም እስካሁን የኢኮኖሚ ፖሊሲ የእሷም እንደሆነ አናውቅም። በመጨረሻ ላይ ፕሬዚደንት ትራምፕ የጠየቃት ጥያቄ ትልቅ ጥያቄ ነው። ይሄ ሁሉ የምትይው ያለሽው ዩ ኬን ዱ ኢት ራይት ናው አለት። አሁን ማድረግ የምትችይው ስልጣኑ በእጅሽ ላይ ነው ያለው፣ ለምን አታረጊው? ለምንድን ነው እንደ ውጭ የሆነ ትራምፕ ማለት ነው። ትራምፕ ስልጣን የለውም ነው። ትራምፕ ማድረግ አይችልም ብዙ ነገር። እሷ ግን ቫይስ ፕሬዚደንት ሆና ልክ እኩል ለሱ ሁና ነው ኮምፕሌን የምታደርገው ያለችው። የኢኮኖሚ ጉዳይ ብለህ ኢሚግሬሽን ብለህ የቦርደር ክራይሲሱ ብለህ የኢንፍሌሽኑ ብለህ እና እነዚህ ሰዎች ደግሞ በስልጣን ላይ ያሉ ሰዎች ናቸው። 2 ዓመት ደግሞ ሙሉ ሴኔት እና ሙሉ ሀውስ በእጃቸው ላይ ነበረ ማለት ነው። ፕሬዚደንሲ፣ ሴኔት እና ሀውስ። እንዴት ነው አሁን ስልጣን እንደሌለ ሰው መጥተህ እኩል ይሄ ነገር እንደዚህ መሆን አለበት እንደዚህ መሆን አለበት ማለት ልክ አይመጣም። እና እሱ ነው ያለው እሱ ትናንትና ለህዝቡ ሪማይንድ ያደረገው ማለት ነው። አሁን በብዛቱ ኦፍኮርስ በፖል ሄደ ስታይ ካማላ አሸነፈች፣ ቤት አረገችው፣ አናደደችው፣ ምናምን አለችው። የህዝቡ ፖልስ ስለማያውቁ ነው። ይሄ የዋሽንግተን ዲሲ እዚህ ጋር ያለው ባብል የሚባል አለ። እዚህ ዝም ብሎ እርስ በራሱ የሚነጋገር ማለት ነው። ህዝቡ እዛ ውጭ ያለው ግን በየቤቱ ሳፈር የሚያደርግ ያለው ዳቦ የተወደደበት፣ እንቁላል የተወደደበት፣ ግሮሰሪ ሄዶ ማን ቤተሰብ ነው አሁን ካስኮ ሄዶ እንደ በፊት ነው ሂሳቡ የሚል ይሄ አሁን በካማላ ሃሪስ እና በጆ ባይደን ዘመን የተመጣ ማለት ነው። እና ጋስ ፕራይስስ አሁን እንኳ ትንሽ ቀዝቀዝ እያሉ ነው። ግን ይሄን ሲ የማያይ ሰው እዚህ ሀገር የሌለ ሰው መሆን አለበት። በዚህ 4 ዓመት የዋጋ ግብሾቱ በጣም ወደ ላይ ብሎ እንደወጣ ያላየ ሰው እዚህ ሀገር የለም ማለት ነው። ሀፍታም ይሁን ድሃ ይሁን ያይቶ የሁሉ ሰው አይቶታል። እና ትናንትና በክሎዚንጉ አርጊመንት ይሄ ሁሉም ምድር ያለሹ አሁን እንሄድና ወደ ዋሽንግተን ዲሲ አሁን ጀምሪ አሁን አድርጊ እኔ ወደ ቤቴ ልሂድ አላት። ለእሱ መልስ አልነበረባትም። ሚሽኬን ድወት ራይት ናው አሁን ማድረግ ትችላለች እሷ።
የክርክሩን ፍጻሜ ተከትሎ የአሜሪካና የተቀረው ዓለም ብዙሃን መገናኛዎች የሁለቱ እጩዎች የክርክር አፈጻጸምን በተመለከተ የየራሳቸውን ግምገማ አስቀምጠዋል። አንዱን ከሌላው በማወዳደርም ሲተነትኑ አምሽተዋል። እንግዶቻችን ፕሮፌሰር መሐመድና አቶ ላባን ስዩምም በየፊናቸው የሁለቱን እጩዎች የክርክር አፈጻጸም በተመለከተ የበኩላቸውን ግምገማ ይሰጡናል።
ሁለቱም በተለይ ፓመላ ሃሪስ በደንብ ተዘጋጅታበት የመጣች ይመስላል። የጥያቄ አመላለሷ ትራምፕን ደግሞ ጎትታ ወጥመድ ውስጥ አስገባችሁ። በዚህ በክራውድ ሳይዝ ትራምፕ እንደምታውቀው ይሄ የክራውድ ሳይዝ በሱ ራሊ ላይ ምን ያህል ሰው ይገኛል የሚለው ነገር ለሱ በጣም ትልቅ ነገር ነው። ብዙ ሰው ደግሞ ይህንን እንደ ኢሹ አድርጎ አያየውም። እና ትናንት ማታ እሷ ምንድን ነው ያለችው? ቤት አደረገችው ወጥመድ እዛ ቁጭ አርጋለት። ትረምፕ ራሊ ብትሄዱ ሰው ቶሎ ሄዶ እሱ ሳይጨርስ ይሄዳል። ምን ብላ ስትናገር ሄዶ እዛ ውስጥ ገባላትና ስለ የራሊ ሳይዝ ማውራት ጀመረ። እና በጣም የሚያሳዝነው እዛ ጋር መሄድ አልነበረበትም። ግን እንደዚህ አይነት ነገሮች ነበሩ። ትረምፕ ምሽቱን ያሳለፈው እሷ የምትለውን ነገር በመመለስ ነው። የእሱን አይዲያ የእሱን እይታ ሳይሆን ለእሷ መልስ ሲሰጥ ነው ምሽቱን አንድ ሰዓት ተኩል ያሳለፈው። እሷ ደግሞ ቀደም ተዘጋጅታ ስለመጣች ራሷን አንደኛ ከባይደን ነጥላ እኔ ራሴን የቻልኩ የራሴ እይታ ያለኝ ሰው ነኝ የሚለውን ሰውን ያሳመነች ይመስላል። ሶ አይ ቲንክ ትናንት ማታ እሷ አብዛኛው ሰው የተጠየቀው ይህንን ድቤት ያየ ሰው እሷ ናት ያሸነፈችው የሚል ግምገማ ነው ያለው። ግን አሸነፈች ማለት ምን ማለት ነው የሚለው በደንብ በጥንቃቄ መታየት የሚፈልግ ነገር ነው። አሜሪካ ውስጥ አሁን ስታይ እሷ አሸነፈች ምናምን በየሚዲያው ይነገራል። ያ ማለት እነዚህ ሰዎች ለእሷ ድምፅ ይሰጣሉ ማለት አይደለም። ጥንቃቄ ያስፈልገዋል። ግን አይ ቲንክ እሷ ሞመንተም ያገኘችበት ይመስለኛል። እሱ ደግሞ ራሱን በጥይት የመታ ይመስለኛል። አንደኛ ኦሃዮ ውስጥ ኢሚግራንቶች ከሄይቲ የመጡ ውሻና ድመት ይበላሉ፣ የሰውን ፔት ይበላሉ። ይሄ ደግሞ ውሸት መሆኑ የተረጋገጠ ወሬ ነው እና በሱ ደረጃ በአንድ የፕሬዚደንት እጩ በፊት ፕሬዚደንት የነበረ ሰው ይሄ መነሳቱ በጣም ያሳፍራል። አንደኛው ያ ነው። ሁለተኛው ደግሞ የእሷን ጥቁርነት አንስቶ ያወራል። ይሄን እነዚህ ነገሮችን ማንሳት አልነበረበትም። አንደኛ ዲስትራክሽን ነው፣ ሁለተኛ ደግሞ ለሱ የሚጠቅሙ ነገሮች አይደሉም። ግን ትራምፕ ነው እንግዲህ ይህን ሁሉ አንስቶ ተናግሯል። አይ ቲንክ ራሱን የጎዳ ይመስለኛል። የእሱ አማካሪዎች ይሄን ነገር ሳይነግሩት ቀርቶ አይመስለኝም። ትራምፕ ነው ይህ ራሱን ሆኖ ነው የመጣው። አይ ቲንክ ራሱን የጎዳ ይመስለኛል።
ትናንትና በጣም ቆንጆ ማታ ነበረ። ያው ለ50 ቀን ያልተናገረችው ካማላ ሃሪስ ትናንትና አትሊስት በተወሰነ ደረጃ እንድንሰማት ሆነናል። እና የሰማነው ደግሞ ጥሩ ነገር እንዳልነበረ ሁሉ ሰው አይቶታል ማለት ነው። ስለዚህ ኢንጀነራሊ ሁለቱም ካንዲዴት ሁለቱም ጮኞው በጥሩ ሁኔታ የየራሳቸው ኬስ አስቀምጧል ማለት ነው።
ሁለቱ እጩዎች ከዋናው ምርጫ በፊት ሌላ ተጨማሪ ክርክር የማያደርጉ ከሆነ ማንን እንደሚመርጡ ያልወሰኑ አሜሪካውያንን የመሳብ እድላቸው ባለፈው ማክሰኞ ብቻ ይመስላል። ሁለቱ እጩዎች በሕዝብ አስተያየት መለኪያ ተቀራራቢ ድምፅ እንዳላቸው ይነገራል። ይህም ጥቅምት 26 ቀን 2017 ዓ.ም የሚደረገውን የአሜሪካ ፕሬዝደንታዊ ምርጫ ልብ አንጠልጣይና በጉጉትም የሚጠበቅ ያደርገዋል። አንዳንዶች በተስፋ ሌሎች ደግሞ በስጋት። ለአሜሪካ ድምፅ እንግዶ ወልዴ ዋሽንግተን ዲሲ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭታችንን ነው። ቀሪውን ጊዜ የሚረከበው ዘና የምትሉበት ሳምንታዊ የሙዚቃ ቀና ነው። ጤና ይስጥልኝ፣ እንደምን አመሻችሁ። ይህ ሳምንታዊው የሙዚቃ ቃና ነው። እስከ ምሽቱ 4 ሰዓት በጣም ዜማዎች የማስተናግዳችሁ እንግዲህ ወልዴ ነኝ። አብራችሁን ቆዩ።
ساعة
ሳሚኝና ልሞት ማይክል በላይነ በቅርቡ ከለቀቀው አዲስ ስብስብ ውስጥ ያገኘሁት ነው። ሳሚኝና ልሙት ማይክል በላይነ ቃና ይቀጥላል። Four Non Blondes What's up ወይም ተደጋግሞ በሚሰማው አዝማቹ What's going on የሚታወቅ በመላው ዓለም ተወዳጅ የሆነ ዜማ ነው። በ1990ዎቹ መጀመሪያ ላይ Four Non Blondes በሚል በሚጠራ የሴቶች ባንድ ተለቀቀው ይህን ዘፈን በዓለም እየሆነ ያለውን የፖለቲካም ሆነ ሌላ ምስቅልቅል ሲያስጨንቃቸው የጻፉት እንደሆነ መሪ ዘፋኛዋ ሊንዳ ፔሪ ባንድ ወቅት ተናግራለች። What's going on?
I feel still done to get up that great big hill of hope for a destination.
Four Non Blondes, What's Going On? ጆርጅ ማይክል ኬርለስ ዊስፐር። ጆርጅ ማይክል ባሳተመው መጽሐፍ የዜማው ሐሳብ የመጣው ከግል ገጠመኙ ሲሆን ጸጸቱን ለመግለጽ እንደሆነም ተናግሯል። ሙሉ ዜማውን ገና በ17 ዓመቱ በአንድ የከተማ አውቶቡስ ላይ ተሳፍሮ ወደ ስራ እየሄደ ሳለ እንደጻፈውና አብዛኛውን ጊዜ ሙዚቃን የሚጽፈው በጉዞ ላይ ሳለ እንደሆነ ጆርጅ ተናግሯል። በ17 ዓመቱ በአንድ ቡና ቤት በልጅነት ሲሰራ ሳለ በፍቅረኛው ላይ ሌላ መደረቡ በኋላ የፈጠረበት ጸጸት ለዘፈኑ መደረስ ምክንያት እንደሆነ ጆርጅ ማይክል ተናግረዋል። በመከታተል ላይ ያላችሁት ከአሜሪካ ድምፅ ዘወትር ቅዳሜ የሚቀርብላችሁን የሙዚቃ ቀናት ነው። እስከ ምሽቱ 4 ሰዓት የማስተናግዳችሁ እንግዲህ ወልዴ ነኝ። አብራችሁን ቆዩ። Dancing cheek to cheek, Frank Sinatra. Find the happiness I seek when we're out together dancing cheek to cheek. Heaven, I'm in heaven, and the cares that hung around me through the week seem to vanish like a gambler's lucky streak. When we're out together dancing cheek to cheek. Oh, I love to climb a mountain and to reach the highest peak, but it doesn't boot me half as much as dancing cheek to cheek. Oh, I love to go out fishing in a river or a creek, but I don't enjoy it half as much dancing cheek to cheek. With me, I want my arm about you. That charm about you will carry me through to heaven. I'm in heaven, and my heart beats so that I can hardly speak. And I seem to find that happiness I seek when we're out together swinging cheek to cheek. Charm about you, it will carry me through right up to heaven. I'm in heaven, and my heart beats so that I can hardly speak. And I seem to find that happiness I seek when we're out together dancing. ፍሬድ አስቴር የተባለ ዘፋኝ ከሲናትራ እጅግ ቀደም ብሎ የተጫወተው ዜማ ነው። ጉንጩን ጉንጯ ላይ አድርገው መደነሱ ወደ ገነት የመግባት ያህል ነው እያሉ ይመስላል። ቃና ሲከተል የሐረር ወጣት ሚኒሊክ ወስናቸው
I'm sorry.
ከሚኒልክ የሐረር ወጣት ወደ ኤፍሬም ታምሩ ስንሻገር መድኃኒቴን እናገኛለን። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ እናያዝ። እንግዲህ ወልዴ ነኝ። ሰላም። I'm gonna make it. ክብራትና ክብራን የቀዳሜ ምሽት ስርጭታችን በዚሁ ተፈጽሟል። ፕሮግራሙን ያቀናበረችልን ብርሃን ኃይሉ፣ በምሽቱ ከተሳተፉ ባልደረቦች ጋር ሳስተናግዳችሁ ያመሸሁት እንግዲህ ሊነኝ። ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት።